የወጣቶች ጥያቄ ለጠመቅ ክፍል 3 ያገደኝ ምንድነው? ራስን ለይዋ ስለመወሰነና ስለመጠመቅ ስታስብ ፍራት ይላል? ከሆነ የራስ ፍራትን ለማሸነፍ ይረዳሃል። ከተጠመቅኩ በኋላ ከባድ ስተት በሰራስ? አሳሳቢ ሆኖ ለምንድነው? ከባድ አጥያት በመስራቱ የተነሳ ከጉባኤ የተወገደ ሰው ታውቅ ይሆናል። በመሆኑም አንተም ተመሳሳይ ነገር እንዳጋጠመ ተፈራ ይሆናል። መጀመሪያ ላይ ስለመጠመቅ ሳስብ ጥፋት ባጠፋስ የሚለው ጉዳይ ያስፈራኝ ነበር። እንዲህ ባደርግ ወላጆቼን በጣም እንደማሳፈራቸው ይስማኝ ነበር። ሬቤካ ቁልፍ ጥቅስ ክፉ ሰው መንገዱን ይተው፣ ምሕረት ወደሚያሳየው አምላካችን ወደ ይሖዋ ይመለስ፣ ይቅርታው ብዙ ነውና። ኢሳይያስ ምዕራፍ 55 ቁጥር 7 እስቲ አስበው፣ ንስሐ የማይገቡ ኃጢአተኞች ከጉባኤ እንደሚወገዱ አይካድም። ሆኖም ይሖዋ በትትና ንስሐ ለሚገቡና የተሰጣቸውን እርማት ለሚቀበሉ ሰዎች ምሕረት ያሳያል። በዚያ ላይ አንድ እውነት አትዘንጋ። ፍጹም ባትሆንም እንኳ በአምላክ እርዳታ ፈተናን መቋቋም ትችላለህ። ደግሞስ ምን እንደምታደርግ የሚወስነው ማን ነው? አንተ ራስህ ወይስ ሌላ ሰው? ከተጠመቅኩ በኋላ ከባድ ስተት ልሰራ እንደምችል በማሰብ እፈራ ነበር። በኋላ ግን ከመጠመቅ ወደ ኋላ ማለት ራሱ ስተት እንደሆነ ተገነዘብኩ። ነገ ምን ይሆናል የሚለውን በማሰብ ዛሬ ማድረግ ያለብኝ ነገር ከማድረግ ወደ ኋላ ማለት እንደሌለብኝ አስተዋልኩ። ካረን ዋናው ነጥብ፣ አንተስ ከመረጥክ ድረስ ከባድ አጥያት ከመፈጸም መቆጠብ ትችላለህ። አብዛኞቹ የይሖዋ አገልጋዮች እንዲያድርጓል። ተጨማሪ ሐሳብ ማግኘት ትፈልጋለህ? ፈታኝ ሁኔታዎችን መቋቋም የምችለው እንዴት ነው የሚለውን ራስ አንብብ። ጥምቀት የሚያስከትለው ኃላፊነት ቢያስፈራኝስ? አሳሳቢ ሆኖ ለምንድነው? ምናልባትም አገልግሎታቸውን ለማስፋት ሲሉ ከቤተሰባቸውና ከጓደኞቻቸው ርቀው የሄዱ ወጣቶችን ታውቅ ይሆናል። በመሆኑ ሰዎች አንተም ተመሳሳይ ነገር እንድታደርግ እንደሚጠብቁበት በማሰብ ትጨነቅ ይሆናል። የተጠመቁ ክርስቲያኖች ተጨማሪ ኃላፊነት የመቀበል አጋጣሚ አላቸው። ግን አንዳንዶች ራሳቸውን በዚህ መልኩ ለማቅረብ ዝግጁ ላይሆኑ ይችላሉ፣ ወይም ደግሞ ሁኔታቸው ላይፈቅድላቸው ይችላል። መሪ ቁልፍ ጥቅስ እያንዳንዱ ሰው የራሱን ተግባር ይመርምር፣ ከዚያም ራሱን ከሌላ ሰው ጋር ሳይወዳደር ከራሱ ጋር ብቻ በተያያዘ እጅግ የሚደሰትበት ነገር ያገኛል። ገላትያ ምዕራፍ 6 ቁጥር 4 እስቲ አስበው፣ ራስን ከሌሎች ጋር ከማወዳደር ይልቅ ማርቆስ ምዕራፍ 12 ቁጥር 30 እንደሚለው አምላክን ይሁን በሙሉ ልብ ለመወደድ ጥረት ብታደርግ የተሻለ አይሆንም? ይሁን ማገልገል ያለብህ በሙሉ ልብህ እንጂ በሌላ ሰው ልብ እንዳልሆነ አስተውስ። ይሁን ከልብ የምትወደው ከሆነ ለእሱ ምርጥህን መስጠት የምትችልባቸው መንገዶች ማግኘት አይቀርም። ጥምቀት በቁም ነገር ሊታይ የሚገባው እርምጃ ቢሆንም ከባድ ሸክም አይደለም። ጥሩ ጓደኞች ካሉ እነሱ ያግዙዋል። እንደውነቱ ከሆነ ቀስ በቀስ ተጨማሪ ኃላፊነቶችን መሸከም ይበልጥ ደስተኛ ያደርጋል። ከመጠመቅ ወደ ኋላ ብትል ብዙ ነገር ይቀርባል። ጁሊያ ዋናው ነጥብ፣ ይሁዋ ሳየ ፍቅር አድናቆት አዳብር። ይህም በመላሹ ለእሱ ምርጥህን ለመስጠት ያነሳሳል። ተጨማሪ ሐሳብ ማግኘት ትፈልጋለህ? ኃላፊነት የሚሰማው ሰው ነኝ የሚለውን ራስ አንብብ። ይሁዋን ለማገልገል ብቁ እንዳልሆንኩ ቢሰማኝስ? አሳሳቢ ሆኖ ለምንድነው? ይሁዋ የጽንፈ ዓለሙ ሉዓላዊ ጌታ ነው። ከሱ አንጻር ሰው እዚህ ግባ የሚባል አይደለም። በመሆኑም ይሁዋ ከነመፈጠረ እንኳን የሚያውቅ መሆኑን ተጠራጥረ ይሆናል። ወላጆቼ የይሁዋ ምስክሮች ስለሆኑ ከይሁዋ ጋር ያለኝ ወዳጅነት ከነሱ የወረስኩት እንደሆነ ይስማኝ ነበር። ይሁዋ በግለሰብ ደረጃ እንደሳበኝ አይስማኝም ነበር። ናታሊ ቁልፍ ጥቅስ የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል ሰው የለም። ዮሐንስ ምዕራፍ 6 ቁጥር 44 እስቲ አስበው፣ ስለ ጥምቀት እያሰብክ መሆኑ በራሱ ይሁዋ ወደሱ ይበልጥ እንድትቀርብ እየሳበ መሆኑን የሚያሳይ ሊሆን ይችላል። ታዲያ ግብዣውን ልትቀበል አይገባም? ደግሞም ይሁዋ የሚስባቸውን ሰዎች በተመለከተ መስፈርት የሚያወጣው እሱ ራሱ እንጂ አንተም ሆንክ ሌላ ሰው እንዳልሆነ አትዘንጋ። መጽሐፍ ቅዱስም ወደ አምላክ ከቀረብክ እሱም ወደ አንተ እንደሚቀርብ ዋስትና ይሰጣል። ያቆም ራፍ 4 ቁጥር 8 ይሁን ማወቀህና ወደሱ መቅረብ በራሱ እሱ እንደሚወደ የሚያሳይ ማስረጃ ነው። ስለዚህ አመሮ ይሁን ለማገልገል ብቁ እንዳልሆንክ በሚናገር ጊዜ ይሁን እንደዛ እንደማይሰማው አስተውስ። ይሁን ደግሞ አይሳሳትም። ሰሊና ዋናው ነጥብ በመጽሐፍ ቅዱስ ውስጥ የሚገኘውን የጥምቀት ብቃት ካሟላ ይሁን ለማምለክ ብቁ ነው ማለት ነው። ደግሞም ይሁን አምልኮ ይገባዋል። ተጨማሪ ሐሳብ ማግኘት ትፈልጋለህ? መጸለይ ጥቅም አለው የሚለውን ራስ አንብብ። እኩዮቹ ምን ይላሉ? ጥፋት እንዳታጠፋ በመፍራት ከመጠመቅ ወደ ኋላ ማለት የለብም። ጥምቀት እንደ ሩጫ ውድድር ነው። ወድቃለው ብለ በመፍራት ላለመሮጥ ተወሰን ይሆናል። ግን ብትወድቅ መነሳት ትችላለህ። መጀመሪያውኑ መሮጥ ካልጀመርክ ግን ውድድሩን ማጠናቀቅ አትችልም። ስካይ አንድ ወጣት አደጋ እንዳይደርስበት በመስጋት መንጃ ፍቃድ ከመውጣት ወደ ኋላ እንደማይል የታወቀ ነው። ከጥምቀት ጋር በተያያዘም ሁኔታው ተመሳሳይ ነው። ምን ሊፈጠር ይችላል የሚለውን በማሰብ ከመጨነቅ ይልቅ ከዮሐ ጋር ጠንካራ ወዳጅነት በመመስረት ላይ ማተኮር ይኖርብናል። ቪኒሲዮ ክለሳ እንዳልጠመቅ ያገደኝ ምንድነው? ስህተት ብሰራስ የሚል ፍርሃት። አንተስ ከመረጥክ ድረስ ከባድ አጥያት ከመፈጸም መቆጠብ ትችላለህ። አብዛኞቹ የህዋ አገልግሎቶች እንዲያደርጓል። ሐላፊነትን መፍራት። ይሁላሳየ ፍቅር አድናቆት አዳብር። ይህም በመላሹ ለሱ ምርጥህን ለመስጠት ያነሳሳል። ብቁ አይደለሁም የሚል ፍርሃት። በመጽሐፍ ቅዱስ ውስጥ የሚገኘውን የጥምቀት ብቃት ካሟላ ይሁን ለማምለክ ብቁ ነው ማለት ነው። ደግሞም ይሁን አምልኮ ይገባዋል።